የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ሲሆን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምን አመሻችሁ። የዛሬ ህዳር 18 2011 ዓ.ም ተመረጥ ምሽት ዝግጅቶቻችንን እናስተዋውቃችሁ።
በኢትዮጵያ የሚገኙ ከ70 በላይ ፓርቲዎች ተሰብስበው ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ።
በሚቀጥለው ውይይት ሐሳብ የተቀያየረን ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንደሆነ ብዬ ተስፋ አደርጋለሁ። 70 ፓርቲ 70 ቢሮ ማዘጋጀት 70 ፋይናንስ ማገዝ በብዙ መልኩ ሁሉ ቢቀር 70 የምርጫ ምልክት ማዘጋጀት ራስ ችግር።
የተቃዋሚ ፓርቲ መሪዎች በበኩላቸው ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል ጥቆማ ሰጥተዋል።
በሌላ ዘገባችን እናቶች ለሰላም ጥሪ ወደ ባህር ዳር ተጉዘው ነበር።
የዋን ፋሚሊ ሲቶክ ከመነሰል ለመጣ አፋታቸው ነው አገር ለተከባክ እናቃለን ስልጣን እንደምታሸጋግሩ እናቃለን ሰላም ግን እኛ ጎዳና ደስና ሰላም ምጥላይ ነውና የወለድነውን ሰላም ታሳድጋላችሁ።
ተማሪዎችን በብሔር የማጋጨት ሴራን በመቃወም ሰልፍ የወጡ የአምቦ ዩኒቨርሲቲ ተማሪዎችን የተመለከተ ዘገባም አለ።
በአልኮል መጠጦች ገደብ አልባ ማስታወቂያና የሲጋራ አጫጫሽ ማስታወቂያ ለጣጣፍ ላይ ገደብ የሚጥለውን ረቂቅ አዋጅ የተመለከተ ዘገባም ይኖረናል። ሙዚቃም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በኢትዮጵያ የሚገኙ ከ70 በላይ ፓርቲዎችን ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነጻና ፍትሃዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካሪ ፓርቲዎች ናቸው። አድማጮች የዚህን ዜና ዝርዝር ዘገባ በምሽቱ ፕሮግራማችን አካተናል። በሌላ ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ማምሻው ላይ በአንድ የፖለቲካ ዘመቻ ላይ ለደጋፊዎቻቸው ባሰሙት ቃል አስተዳደራቸው ወደ ዩናይትድ ስቴትስ እያመሩ ያሉ የማዕከላዊ አሜሪካ ፍልሰተኞችን ለመቀበል ፈቃደኛ ለመሆኑን አስታውቀዋል። ፕሬዝዳንት ትራምፕ ሚሲሲፒ ውስጥ ባሰሙት የምርጫ ቀስቀሳ ንግግራቸው ወደ ድንበሩ በመከስከስ ላይ ላሉት ህገወጥ የፍልሰተኞች ጉዞና ለህግ ተላላፊዎቹ ግልጽና ቀላል መልእክት አስተላልፈናል ብለው ቀኝ ኋላ ዙሩ ተመለሱ አናስገባችሁም በማለት አስጠንቅቀዋል። ይህ የፕሬዝዳንት ትራምፕ ንግግር የተሰማው የዩናይትድ ስቴትስ ሳንዲያጎን ከተማ ከሜክሲኮዋ ቲዋና በሚለያየው የሳን ሲድሮ ድንበር ላይ ግጭት በተፈጠረ ማግስት መሆኑ ነው። አንድ የኢራን የሐኪሞች ቡድን ተህራን ፓርላማ ፊት ለፊት የተቃውሞ ሰልፍ አካሄደ። ምክንያቱ ለአራት ያህል በረሃብ አድማ ላይ ለቆየው እስረኛ የሰብአዊ መብት ተሟጋች ፈርሃድ ማይሳሚ ህክምና እንዲደረግለት ለመጠየቅ ነው። ለቪኦኤ ፋርስ አገልግሎት ትላንት ሰኞ የደረሱትና በቪኦኤ የተረጋገጡ ፎቶግራፎች ሐኪሞቹ ፈርሃድ ማይሳሚን የሚደግፉ መፈክሮችን ይዘው በቴህራኑ ፓርላማ ደጃፍ እንደቆሙ ያሳያሉ። የፈርሃድ ማይሳሚ ጠበቃ መሐመድ ሞኪሚ ከቪኦኤ ፋርስ አገልግሎት ጋር በስልክ ባደረጉት ቃለ ምልልስ ተቃውሞ የተካሄደው ዛሬ ጠዋት ነው። በ50ዎቹ የእድሜ ክልል ውስጥ የሚገኘው የሰብአዊ መብት ተሟጋቹና ሐኪሙ ፈርሃድ ማይሳሚ በኢራን የደህንነት ኃይሎች ቁጥጥር ስር የገባው እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 31 ቀን መሆኑም ታውቋል። በመጨረሻም የዩክሬን ፕሬዝዳንት ፔትሮ ፓሮሼኖ ከሩሲያ ጋር ፍጥጫ በተገባበት የዩክሬን ክልል ላይ አስቸኳይ ጊዜ አዋጅ እንዲጣል ያቀረቡትን ጥያቄ ምክር ቤቱ አጽድቋል። ይህ የሆነው ሩሲያ 3 የዩክሬንን መርከቦችና ሰራተኞቻቸውን ጥቁር ባህር ላይ ማገቷን ተከትሎ ነው። አዋጁ የተጣለው ከሀገሪቱ 27 ክልሎች በ10ሩ ላይ ሲሆን ተግባራዊነቱም ከነገ ረቡዕ ጀምሮ የጸና ይሆናል። በሞስኮና በኪዩፍ መካከል ቀውስ ከተፈጠረበት እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ የዩክሬን መንግስት ይህንን አይነት እርምጃ ሲወስድ ያሁኑ የመጀመሪያው መሆኑ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው የለቱ ዘገባችን እናልፋለን። በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነጻና ፍትሃዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽፈት ቤት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል።
የዛሬው ውይይት አንዳንድ ሁኔታዎች በእንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይሄንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ 70 ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በመርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር።
ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሐሳብ የተቀያየረን ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንደሚሆን ይተስፋለናል። 70 ፓርቲ ሰባ ቢሮ ማዘጋጀት፣ ሰባ ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋ የማደርገው አንድ ህፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ህፃን በእግሩ መቆም አይችልም፣ አንስቶ መጉረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት እየተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒው የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል።
በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው።
እንደሚባለው 70 ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም። ያሉት ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ነው። ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌለኛው እንደሚላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዲሞክራሲ ነው ሊበራል ዲሞክራሲ ነው የሚል 50 ፓርቲ ካለ ለምንድን ነው አን ከለይቶ እንዲደግፍ የሚፈልገው? ይሄ እኔ እንደውም እሰማኝ ህዝቡን እያወናበደ ነው የፓርቲዎችን ቁጥር እንዳበዛ መጣ። ያዚህ ይሄ መሰብሰብ እንዳለበት ይቻላል ወይ ነው ያልከኝ። እኔ እንነ በኩሌ
በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረውና ፕሮፌሰር ፓርቲዎች ተሰባስበው ለዛ ድግስ ማድረግ ይችላሉ የሚሆን ነገር ነው።
ለአንዳንዶቻችን ይሄ ችግር አይደለም። አንደኛ በህዝብ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀም በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅ ናለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው የሚለው ይሄን ያህል ብዙ አሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ሲነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ ምን እንትንም የለንም። ምህዳሩ ተደራድሮ ተማምነናል። በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኝነት የሚያጣ እንዳይሆን ነው እኛ ምንፈልገው። ስለዚህ እኛ ወለተመትም ባንደመትም ፈልገው እንደረዘም ብቻ ብዙ አሳስበን ማለት ነው።
እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነጻና ፍትሃዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነጻና ፍትሃዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። ያርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው።
በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርምድ መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማው ቆን 3 4 ፓርቲ ካልሆነ እንደው ዝም ብለ 80 90 ፓርቲ ባለበት ወነተኛ ዲሞክራሲያዊ ይሄንን እንደገና ወደ አንድ መስመር መከተት ቀላል ጨዋታ አይደለም። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራው ከደህንነቱ ከምኑ ትምህርት ጀስ ምርጫ ቦርድ የህግ ስርዓቱ በደንብ ጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው የሚዳኘው? ያን ለመዳኘት ጠንካራ የሆነ ነጻ የሆነ ፍርድ ቤት ያስፈልጋል። እነኚህን ሁሉ አደራጅተን እንጨርሳለን ነው የዛ ጊዜ። እነኚህን ሁሉ አደራጅተን ጨርሰን ምናረጋው ከነሰየው ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው ነው መሆን ያለበት። እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻና ፍትሃዊ መሆኑን እናረጋግጥ።
እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት? ከምርጫው በፊት
አይደለም። ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የኔን እምነት ብትጠይቀኝ ዶክተር አብይ ያቀረባቸውን 3 ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነጻነት ሄዶ ሐሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም ማምኖ ሁሉም ተስማምቶ ሁሉም ፈርሞበት ካሁን በኋላ ፖለቲካችንን እናካሄደው በዚህ መልኩ በሰላማዊ መንገድ ነው። ማንንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ አስተካከለ የመጀመሪያ ስራ ተስማማል። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉትን ነገሮች እንስራ ነው ሁለተኛው ፌዝ የተባለው። በዛ ፌዝ ላይ አሁን ባለው ህገ መንግስት ውስጥ ነጻና ፍትሃዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ። ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ለጅትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየው ከምርጫው በኋላ። በጣም ጁዲሺየስ የሆነ በጣም ኬርፉል የታሰበበት አፕሮች ነው። ጥሩ ይመስለኛል። ይሄንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው።
ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ ድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው።
አንድ አመት ከምናምን አለን። ባለን ጊዜ ውስጥ እየተግባባን ዲሞክራሲያዊ ምርጫ ለማድረግ መትጋት። ዲሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድነው መሰረት ግጭት ከተፈጠረና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዛ ለጠፋው ህይወት ተጠያቂው እንትናን የጻፈው እንትና አሸባሪ ነው ማለታችን አይቀርም። ህግ እናውጣ ማለታችን አይቀርም። እናባር ማለታችን አይቀርም። ወደ እዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል።
ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንደረ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰበሰቡ የሰላም እናቶች ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነውን ሰላም ልንንከባከበው ይገባል፣ ለዚህም ሁሉም ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ተጨማሪ አላት።
በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር። እናቶች ሰላም ሰላም እያሉ የተማጽኖ ድምጽ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም። በአዳራሽ ውስጥ
ያን ፋሚሊ ትክክለኛ ስለመጣ አፋታፍሩ ነበር። አገር ለተረከባችሁ ስልጣን እንደምታሸጋግሩ እናቃለን። ሰላም ግን እኛን ትጎዳናለችና ሁላችንም እንበረታ። ሰላም ምጥላይ ነውና የወለድነውን ሰላም ታሳድጋላችሁ ይላል ነው። ሰው ሆነ ሰላም ነውናለን ከሚቆጥ
እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና በጥብጥ ነው። በጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ህፃናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፍቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት አላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ።
አሁን ትልቁ ነገር ወጣቶች እየተገደሉ ብቻም አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። እድሜ ልኳን እያዘነች ነው የምትኖረው እናት። ሁለተኛ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት። የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል፣ ያደሩበት ማህፀን ይደፈራል፣ የጠቡት ጡት ይነከሳል። ስለዚህ እኛ መንግስትም ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትሏን እቺን ነገር ይዘን ብንነሳ የምትሏን ሀሳብ ፒስ ሚኒስትርም ደገፈን። የተቋቋመውም ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ ሆነን እኛም የምናቃቸውን እየጠቆምን ማለት ነው። በታሪካቸው የምናቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዝዳንት ያገኘችው፣ ግን ለ21 ቀን በፕሬዝዳንትነት ወንዶች እዛው ተፋጆ ጨርሱና ኑ ብለው የመጡ እናትኛ ውስጥ እሳቸውም እንዲመጡ እየጠቆምን ይሄ ነገር ያጠቃላያችን ሀሳብ ሆነ ማለት ነው።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ በመንበርከክ ውስጥ ታላቅ ይቅርታ፣ በእንባ ውስጥ ታላቅ ምህረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል።
እናቶቻችን አሁን መድረክ ላይ ሲንበረከኩ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ሲሯሯጥ አባቶች ተንበርክከው ህይወትን እንዴት እንዳዳነው አይታችኋል አይደል? በመንበርከክ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን በመሸነፍ ውስጥ ያለው መንበርከክ የሚያመጣውን ህይወት የሚያተርፈውን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች ዛሬ ያ ደግሞ እናቶቻችን ተንበርክከው አደራ ሰጥተውናል። አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞቶ ሀገሪቱን አሰረክቦናል። እኛ ደግሞ ዛሬ ቆመን የማይወጣውን ተራራ በመውጣት የማይወረደው ሸለቆ በመውረድ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፈን አባቶቻችን እንደገነቧት አፍሪካን እንደገና ልንገነባት አባቶቻችን ያቆሙትን ሐውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለሙያዎች ነን።
የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ ስሜታዊ እንዳደረገው ይናገራል።
ስሜ ይረጋቸው አሸናፊያቸው ነው ይባላል። የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን አስጨፋሪ ነኝ፣ እንዲሁም የሰላም አምባሳደር። እኔ ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባ ነው የተራጨ ነው። ማለት እናቴ መታ እዛ ጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ሕዝብ ብቻ ሳይሆን ለዓለም ሕዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የኔ የአመቱን ከባዱን መልእክት ከባዱን ያደረቃል የተቀበልኩበት ቀን ነው ብዬ ነው ማምነው።
የሰላም ሐዋርያነቶች የመጀመሪያ ጉዟቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮችና ከዩኒቨርሲቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና የሲጃራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸደቀ። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች።
ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደብ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሶስት ቀናት በፊት ለነዚህ ማስተዋቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓመተ ምህረት የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት አመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ህብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርጓል ብለዋል። ከነዚህ መካከል አንዱ የአልኮል መጠጥ ነው።
የአልኮልም ቢሆን ምን ያክል ወደፊት ለሚያመጣውን ጫና ምን ሊፈጠር እንደሚችል ተቀምጧል። ሲጋራም ተቀምጧል። ሲጋራ ኢትዮጵያ በአሁኑ ሰዓት ከ2-3% ብቻ አጫሽ ቢኖርም ነገር ግን በጣም ከ70% በላይ ከ35 በታች ያሉ ወጣቶች ልጆች የሚኖሩበት ሀገር ለመሆኑ መጠን እንደዚህም የተለያዩ የሲጋራ አምራች ፋብሪካዎች ልዩ ትኩረት ማድረጉበት ሀገር ምክንያቱም ለወደፊቱ ትልቅ ፖቴንሻል እነዚህ ሰዎች የሲጋራ ማቸው ሱስ መሰል የሚቻል ከሆነ ሰፊ የሆነ ገቢ ይገኛል በሚል አስቦ የተሰራበት መሆኑና ለወደፊቱ ዛሬ ለመቆጣጠር ካልቻል ወደፊት የሚያስከትለው ችግር አሁንም ቢሆን ለአጫሾችና በተለያዩ ህጻናት ላይ እየደረሰ ያለው ከሁለተኛ ሱስ ከሚቀበል ሰው ጋር ተያይዞ ያለውን ችግር በሙሉ በዝርዝር ተቀምጠዋል። አልኮልም ጋር ቀደም ብሎ እንደገለጽኩት በርካታ የመድሮ ጥናቶችና ለአፈት ሚሽን ጉዳዮች ተቀምጠዋል። መድኃኒትም እንደዚሁ በዝርዝር ተቀምጦ ነው እንግዲህ ወደ አዋጅ ማርቀቅ የገባ ነው።
ረቂቅ አዋጁ ማንኛውም የአልኮል መጠጥ ከ18 ዓመት በታች ለሆኑ መሸጥን ይከለክላል። ማስተዋወቅን በተመለከተ ዶክተር አሚር
አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በ10% በላይ ኮንሰንትሬሽናቸው መሆኑ ማንኛውም የአልኮል መጠጦች ማንኛውም የማስታወቂያ ብሮድካስቲንግ ኢትዮጵያ የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ፣ ከወጣቱ ጋር የተገናኙ የመንግስት በዓላት ጋር የተገናኙ ከሱስ ጋር የተገናኙ እንደዚህም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮችን ስፖንሰር እንዳያደረጉና ሌሎችም እንደዚሁ ጠንከር ያሉ መጠኖችን ይዟል። ከ10% በታች የአልኮል መጠን የሆነው እነዚያ ቢራዎችን ይጨምራል በብዛት። እነሱ ደግሞ ብሮድካስት ሲደረጉ ማስታወቂያ የሚቻሉ ከምሽቱ 3 ሰዓት ከንጋቱ 15 ሰዓት ብቻ ሊሆን። ይሄ በዋነኝነት ህጻናትን ለመጠበቅ ድግፋት ጊዜ የተሰራ ነው። እንደዚሁም ማንኛውም ከቀለል ሊደረጉ የሚችሉ የበዓላትም ከዛ ጋር ተያያዥ የሆኑ ዝግጅቶችም በሬዲዮን፣ በቴሌቪዥንም፣ በሌሎችም ዝግጅቶች ያላቸው መስሚዳዎች ማስታወቅ
ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል።
ሲጋራም ጋር በተገናኘ ኢትዮጵያ የዓለም የቶባኮ ኮንቬንሽን ማግለጫ ይሳለታል። ዓለምን የቶባኮ ኮንቬንሽን ጠብቀችን ለ6 ዓመት ነው። ኤፍኤም አካ አዋጅ ግን የምራን ፔፐር ባለስልጣን አዋጅ 2002 ስለሆነ የወጣው ይህንን የቶባኮ የወጣውን ኮንቬንሽን ስልጣኑን ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ሆኖ ነበር። አሁን ያንን የኮንቬንሽን የተጠቀሱትን አዋጆችን አንቀጦችን ጨምሮ ሌሎችም ደግሞ ህብረተሰብን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀጦችን ጨምሯል። ለህብረተሰቡ ለሲጋራ ጭስ እንዳይጋለጥ የፐብሊክ ኤሪያዎችን በሙሉ ከሲጋራ ጭስ ነጻ ማድረግ ኃላፊነትን የሚጥል አንቀጦች ተካተውበታል። እንደዚሁም የሲጋራ ፓኬት ላይ 70% የሚሆነው የሲጋራ ፓኬት ገጽ ላይ ወደ በየአመቱ ተቋሙ ባለስልጣን በሚያወጣው ፎቶዎች ከነር ፎቶዎች የሲጋራ ጉዳት ያስከትላል። በጣም የተለያዩ ህብረተሰቡን አይቶ ሲጋራን ለማድረግ እንዲቆጥ ሊያደርገ የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍ ካንሰር ጋር ሊሆን ይችላል፣ ከሳምባ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ጨር የተደረገ 70% የፓኬት ፔጅ ላይ መለጠፍ እንደመግዳል። ሲጋራ በችርቻሮ እንዳይሸጥ ይደነግጋል። ሌሎችም እነዚህ ከሲጋራ ጋር የተያዙ ነገሮች ፕሮቶኮል ለመጠበቅ የሚያገለግሉ ድንጋጌዎችን ተካተውበታል።
ከመድኃኒት ጋር በተያያዘ ደግሞ
የአንድ መድኃኒት 3 አስመጫዎች አስመዘገቡት፣ ከዛ በኋላ ሌላ አስመጭ ቢመጣ ማስመዝገብ አይችልም የሚል ህግ ነበረ። እሱም መድኃኒቶችን ማንኛውም ሰው እጥራት እስካሟላ ድረስ ተወዳዳሪ እስከሆነ ድረስ እንዲሳተፍ የሚደነግግ አንቀጽ አለበት። እንደዚህ መድኃኒቶች ላይ ስለ መድኃኒቱ ጥቅም፣ ስለ መድኃኒቱ ጉዳት አማርኛና በእንግሊዝኛ እንዲጻፍ እንደዚህ ያስቀምጣል። እንደዚህም የመድኃኒቶች ሲመረጡ ለአገር ውስጥ ሲገቡ ተወሰኑ በጣም በተቀሰሚሰድ የሚጠቀምባቸው መድኃኒቶች ላይ ማክሲመም ሪቴል ፕራይስ የመጨረሻው የችርቻሮ ዋጋ አብሮ ለጥፎ እንዲያስገቡ ይለመግዛል።
ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል።
ከመድኃኒት ጋር የተገናኙ ዋጋ ለመለጠፍ እንደዚሁም ከሲጋራ ፓኬት ጋር የሾሎችን ለመለጠፍ ከአንድ አመት አዋጁ በኋላ በርካታ የገቢ መድኃኒቶችን በሚበስ ሲጋራዎችን የሚኖሩ ስለሚችሉ የተወሰነ የእፎይታ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጸደቀ በኋላ ተከታይ ማድረግ የሚችል ነው።
ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቤቲጂ በሚል የመድረክ ስሟ የምትታወቀው ድምጻዊት ቡክታዊት ጌታሁን ለአምስተኛ ጊዜ በተካሄደው በመላው አፍሪካ የሙዚቃ ሽልማት አፊርማ ላይ በሶስት ዘርፍ አሸናፊ ሆናለች። በጋና አክራ በተደረገ በዚህ ውድድር ላይ የተሳተፈችው ቤቲጂ የአመቱ ምርጥ አልበም፣ የምስራቅ አፍሪካ በምርጥ ሴት አርቲስት እና የአፍሪካ ተስፋ የተጣለባት ዘርፍ አሸናፊ ሆና ሽልማቷን ተቀብላለች።
የሰማችሁት ባዶ የተሰኘው ዘፈን በተካተተበት ወገግታ አልበም ያሸነፈችው ቤቲ መንገደኛው በሚለው የሙዚቃ ስራዋ የምስራቅ አፍሪካ ምርጥ ሴት አርቲስት ሽልማትም አግኝታበታለች። ኧረ ማን ነው የሚለው የሙዚቃ ስራዋ ተስፋ የተጣለባቸው ድምጻውያን በሚለው ዘርፍ እንድታሸንፍ አስችሏታል። አድማጮች፣ በነገው ምሽት ብሩክታዊት ጌታሁን ቤቲጂን ይዘንላችሁ እንመለሳለን። እንግዲህ ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበር። በጀመርነው የቤቲ ሙዚቃ እንሰናበታችኋለን።
መልካም ምሽት። ንቆክሶ እንገናኝ። Until we go.
Radio Sagale Americati.